ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬው መሰናዷችን የሚጀምረው ከህፃናት መጽሐፍ ደራሲው አለማወቅ ጋር ባደረግነው ቆይታ ነው። አለማወቅ ትውልደ ኢትዮጵያውያን ህፃናትን በመጽሐፍ ታማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ባሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ እዚህ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ አለማወቅን ከስራዎቹ ጋር የተገናኙ ሐሳቦችን ለመጋራት በስልክ አግኝተነዋል። አስቀድሞ መጽሐፉን ለማዘጋጀት የወሰነበትን ምክንያት ይነግረናል።
እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴና ከሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረና ያ ነው ወደዚህ ያመራኝ። ይሄው ምንድነው፣ ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ 1000 መጽሐፍት እንዲያነቡ ያበረታታሉ እና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህጻናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት።
እንግዲህ ይህንን ለህጻናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህፃናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ የሚለውን እስቲ ጠቅልላ አድርገህ ንገረኝ።
በጣም ጥሩ ጥያቄ ነው። ልክ ይህንን ድምዳሜ ካረኩ በኋላ ብዙ ጃንራ አለ እንግዲህ መጽሐፍ ሊጻፍበት፣ ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀራ ነው መምረጥ የፈለግኩት። በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ 50 የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁ ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል በአትሌቲክስ። የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ወራ ነው የተወዳደረው እና ይሄ ሁሉ ጽናትን፣ ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት።
እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለሕፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሃትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ?
እውነት ነው የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢሊስትሬተር ያስፈልግ ነበረ፣ ጥሩ ኤዲተር ያስፈልግ ነበረ፣ በአማርኛም በእንግሊዘኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዘኛም ነው የተጻፉት። ውጭ ላሉት እንግሊዘኛው እንዲደርስ ነው ውጭ ላሉት ጻፋት። አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላለው ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና። ስቶሪውም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምጽም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈና በዛ ለወጣዎች ይያለሁኝ። ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያረኩት ጥረት አልተሳካልኝምና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራነው ብዬ ነው የማስበው።
ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለህፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው?
በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬዲ ይሆናል ብዬ አስባለሁ። ያም በአማዞን በባርንስ ኤንድ ኖብል እንዲሁም በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአፍሮት ላይብረሪና ሌሎች ቦታዎች ይልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው ፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ፣ በሌሎች አርት ፎርምስ ለምሳሌ እነ ክቡር ሙላቱ አስታጥቄ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የጾታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልክ ይሆናል የሚለውን ገና እየተነጋገርን ነው። ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀ ያለሁት።
እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ ፈለግ?
በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉት ልጆችና ከኢትዮጵያ ውጭ ያሉት ልጆች ለሁለት አድርገን ያጠናው። ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት ይሄ በስታቲስቲክስ የተደገፈ ነው፣ ዌብሳይታችን ላይ ማድረገናል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈም ይሁን በእንግሊዘኛ በአካልም ሄጄ ላይብረሪዎቹንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት፣ የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው፣ የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ የማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም እና ያንን ለመለወጥ ነው። አሁን ይህ መጽሐፍ ኢለስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግሞ ሊያነሱት ሊያነቡት በሚችሉት የሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነባ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ።
እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለህፃናት በሚስማማ መልኩ በመጻፍትና በትረካ ያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ ባድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ።
በጣም አመሰግናለሁ አጣሙ።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምጽ። እዚህ ላይ አንድ የሙዚቃ አፍታ እንውሰድ። በቅርቡ አዲስ የሙዚቃ መድብላቸውን ለአድማጮች ከቀረበ መካከል አንዱ ዲኩታስ ነው። ከስራዎቹ መካከል አንዱን ሰምተን እንመለስ። ጋቢና መዝናኛ ይቀጥላል ከአሜሪካ ድምጽ። በመቀጠል ኤደን ገረመው አጫጭር የመዝናኛ ዜናዎችን ታስተማናለች።
80ኛው የጎልደን ግሎብ የፊልም ሽልማት ማክሰኞ ዕለት ጥር 2 2015 ዓ.ም ምረት ተካሂዷል። በዘንድሮ የጎልደን ግሎብ ሽልማት ላይ ዝነኛው የ76 ዓመቱ የፊልም ዳይሬክተር ስቲቨን ስፒልበርግ ለሶስተኛ ጊዜ ተሸላሚ ሆኗል። ዳይሬክተር ስቲቨን ስፒልበርግ ጃው፣ ሺንድለርስ ሊስት እና ሴቪንግ ፕራይቬት ራያን በተሰኙ ፊልሞቹ ዝናን የተጎናጸፈ ሲሆን ዘንድሮ ዘ ፌቨልማን በተሰኘው ፊልሙ ጎልደን ግሎብ ላይ በምርጥ ዳይሬክተርነትና በምርጥ የምስል ድራማ ዘርፎች ሁለት ሽልማቶችን ተቀዳጅቷል። ዘ ባንሺስ ኦፍ ኢንሽሪን በተሰኘውና በሁለት የአይርላንድ ሰዎች መካከል ባለ ጸብ ዙሪያ ላይ የሚያተኩረው ሙዚቃዊ የኮሜዲ ስራ ዳይሬክተር የሆነው የማርቲን ማክዶ ስራም ምርጥ የስክሪን ቲያትር በመሰኘት የተሸለመ ሲሆን ተዋናይ ኮሊን ፋረል ደግሞ የምርጥ የኮሜዲ ተዋናይ ሽልማትን ወስዷል። በእለቱ እጅግ ብዙ ተዋናዮች በተለያዩ ዘርፎች ሽልማቶችን በመውሰድ ደምቀው አብስተዋል። ኢትዮጵያዊቷ ዓለም አቀፍ የፎቶግራፍ ጥበብ ባለሙያ አይዳ ሙሉነ በውሃ ችግር ዙሪያና በሴቶች ላይ ያተኮሩ ስራዎቿን በዱባይ ኤፊ ጋለሪ ለእይታ ማብቃቷን አስታወቀች። አርቲስቷ ዘ አርቲስት አድቮኬሲ ወይም ደግሞ የጥብቅና ጥበብ ስትል የሰየመችው አውደሪ እንደሮፓና ቆጣጣር ለመጀመሪያ ጊዜ በ2020 ዓ.ም ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በወሰዱበት ጊዜ በኖርዌይ ስራዎቿን ያቀረበች ሲሆን ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ አሁን ስራዎቿ በድጋሚ በዱባይ መታየት መጀመራቸውንም በፌስቡክ ገጿ ላይ አስታውቃለች። የሥራ ወተር ኤድ በተሰኘ የግብረሰናይ ድርጅት አማካኝነት የተደገፈ ሲሆን አዳ አፍሪካውያን ሴቶች ያሉባቸውን ተግዳሮቶች በተለይም ደግሞ ውሃ በሞላበት አህጉር ውስጥ ውሃ መጠማትን የመሳሰሉ ሐሳቦችን ያሳየችበት ነው። በዱባይ ኤፊ ጋለሪ መታየት የጀመረው ይኸው የፎቶግራፍ አውደርኢ እስከ የካቲት አጋማሽ ድረስ እንደሚዘልቅም ከፎቶግራፍ ባለሙያ የፌስቡክ ገጽ ላይ አግኝተናል። በመጨረሻም በኢትዮጵያ የመጀመሪያው የግል የእንግሊዝኛ ጋዜጣ መሆኑ የሚነገርለት ካፒታል ጋዜጣ የ25ኛ ዓመት ክብረ በዓሉን ማክበር እንደጀመረ አስታውቋል። በኢትዮጵያ የመገናኛ ብዙሃን ታሪክ ውስጥ የግል ጋዜጦች ከመንግስትና ከተለያዩ አካላት በተለያዩ ጊዜያት በሚደርሱ ጫናዎች፣ የወረቀትና የማተሚያ ቤት ተግዳሮቶች እንዲሁም ደግሞ የብቁ ባለሙያዎች እጥረት አንጻር የጋዜጣው የሩብ ምዕተ ዓመት ጉዞ መታሰቡም ተገልጿል። ጋዜጣው የ25 ዓመት ጉዞውን ለመዘከር ኤግዚቢሽንና የፓናል ውይይት ያካሂዳል። ከጥር 3 እስከ ጥር 12 2015 ዓ.ም ኤግዚቢሽኑ በአሊያንስ ኢትዮ ፍራንሲስ የሚቆይ ሲሆን በኤግዚቢሽኑ ላይ ባለፉት 25 ዓመታት ውስጥ በካፒታል ጋዜጣ የፎቶግራፍና የቪዲዮ ባለሙያዎች የተነሱ ከ100 በላይ ስዕሎች እና ተንቀሳቃሽ ምስሎች እንዲሁም በአገሪቱ የነበሩ አብይ የፖለቲካዊ ጉዳዮችን የሚያሳዩ ተብለው የተመረጡ የጋዜጣው ምስሎች ለእይታ እንደሚቀርቡ ጋዜጣው በድረገጹ ላይ አስታውቋል። ካፒታል ጋዜጣ በሳምንት አንዴ እሁድ ማለዳ በክራውን አታሚዎች አማካኝነት የሚታተም ሲሆን ፖለቲካዊ፣ ምጣኔ ሀብታዊ፣ የተለያዩ ማህበረሰብ ተኮር ጉዳዮች እንዲሁም ደግሞ የስነ ጥበብ ስራዎችና የካርቱን ምስሎችንም የሚያጋራ ነው። በኢትዮጵያ የህትመት ታሪክ ውስጥ የመጀመሪያው የአማርኛ ጋዜጣ የሆነው የአእምሮ ጋዜጣ ከታተመ በኋላ በመንግስት ስር ከሚተዳደሩት ጋዜጣዎች ውጪ በተለይም በግሉ ዘርፍ ለሚሰሩ ጋዜጦች ረጅም ዘመንን መሻገር ከባድ መሆኑን በተለያዩ ጊዜያት በፕሬስ ውስጥ ያሉ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተሰናዳ የመዝናኛ ዜና ኤደን ገረመው ከዋሽንግተን ዲሲ።
ጋቢና መዝናኛ ይቀጥላል። ከአሜሪካ ድምጽ እዚህ ላይ ለላይ ሙዚቃ አፍታን ወሰድ የአፍሪካን አህጉር ብሎም ዓለምን እያስደነሱ እያስጨፈሩ ካሉ ከአፍሪካ ከወጡ የሙዚቃ ሰዎች መካከል አንዱ ናይጄሪያዊው ኪዝ ዳንኤል ነው። በቅርቡ ከለቀቃቸው ስራዎች መካከል አንዱን አዳምጥ።
Enter bathroom, fashion, you know me, you come through when your heart breaks, heart breaks. change your heartbreak. Now make it by dinner for your mind. It's about to pressure. I want to flex my love.
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዝግጅት ስንሻገር ከአነስተኛ ስፍራዎች እስከ ትልልቅ ሀገራት ድረስ ፍጥጫ ከሚገቡባቸው ጉዳዮች መካከል አንዱ የድንበር ጉዳይ ነው። ይህንን በተመለከተ ሰላማዊ እይታዎችን በኪነ ጥበባዊ መድረኮች ላይ ለማሳየት ያለመ የኔ ሰላማዊ ድንበር የተሰኘ የስዕል አውደ ርዕይ ከሰሞኑ ተካሂዷል። አውደ ርዕዩን ያሰናዳው ቅርንፉድ ሚዲያ ኃላፊ መቅደም ደረጀ ጋር አጭር ቆይታ አድርገናል።
ድርጅታችን የተለያዩ እንደዚህ አይነት ወጣቶችን የሚያገናኙ ዝግጅቶችን ያዘጋጃል። ሶ አንደኛው ፕሮግራማችን በየአመቱ የሚካሄደው ከዚህ በኋላ My Peaceful Border Lines በሚል ርዕስ የሚዘጋጀው የአርት ኤግዚቢሽን ኮምፒቲሽን እና ኤግዚቢሽን ነው። ሶ ኤግዚቢሽኑንም ያሰብንበት ኮንሰፕት ሀገራችን ላይም እንዲሁም ሌሎች ሀገር ላይም የሚፈጠሩ የተለያዩ ችግሮች አሉ። እንደዚሁ ከቦርደር ጋር የተገናኙ እንኳን ከሀገር ሀገር ሆኖ እዚሁ አንድ ሀገር ውስጥም ሆነ የተለያዩ ችግሮች ይፈጠራሉ። አንድ ሰፈር ውስጥም ሆነን ቦርደር ምክንያት የሚፈጠሩ ችግሮች አሉና እሱ ነገር አርቲስቶች አይን ወይም በለሞ በነሱ ስዕል ምን ይመስላል የሚለውን ነገር ለማየትና ስለ ፒስፉል ቦርደር ላንዶች አዌርነስ ክሬት ለማድረግ ስለፈለግን ነበር ከጃይዚድ ኢትዮጵያና ከአፍሪካን ዩኒየን ጋር በመሆን ፕሮጀክቱን የጀመርነው ማለት ነው።
ስለዚህ በአጠቃላይ የከባቢያዊ ቢሆንአሉ ቀጠናዊ ድንበሮችን በተመለከተ ሰላማዊ እይታን ለማበረታታት በእነዚህ ጉዳዮች ላይ የሰዓሊያንን እይታ ለማንጸባረቅ ነው ማለት ነው የተዘጋጀው ዝግጅቱ። ምን ያክል ወጣቶች ተሳተፉ? የወጣቶች ስራዎች ትኩረትስ ምን ነበር?
በውድድሩ ላይ ከ80 የሚበልጡ ወጣት ሰዓሊዎች ተሳትፈውበታል። ከ80ዎቹ 21 ምርጥ የሚባሉትን መርጠን ከነዚህ ውስጥ ደግሞ 3ቱ ተሸልመዋል ማለት ነው። ኦቨርኦል ያለው ነገር እኛም ፕሮሞት ስናደርገው ስናስተዋውቀው የነበረው ያው በዲጂታል መልኩ ነበረ፣ በሶሻል ሚዲያዎችን ተጠቅመን ነበረ። ሶ ጥሩ የምንፈልጋቸውን ሰዎችንም አይቶት እንዲሁም ጊዜ የሚያለፈባቸው የተወሰኑ ሰዎች አሉ በጊዜ ሰብሚት ሳያደርጉ ሁሉም ነገር ፎቶ አንስተው ሚልኩትም በዌብሳይት ነበር ዲጂታላይዝድ በሆነ መልኩ ነበር። ሶ ያ ነበር ወጣቱ እንዲሳተፍ ያደረገው። ከተሳታፊም ጀምሮ ከአሳታፊ ካወዳዳሪ እንዲሁም ከኛም ካምፓኒ ድርጅት ጀምሮ የወጣቶች ስለሆነ በጣም በሚገባ ነው ወጣቶችን ያሳተፈው። አርት ኤግዚቢሽኑም ሲጎበኙ የነበሩት የተለያዩ ወጣቶች ነበሩ።
ሰላማዊ መንገዶችን በማመላከትም ሆነ የወጣቶችን ህልም በማንጸባረቅ ረገድ ምንድነው ጠቀሜታቸው መሰል ኤግዚቢሽኖችን ማዘጋጀት ብለ ታስባለህ መቅደም?
ወጣቱ ብዙ ሐሳብ አለው፣ ብዙ ማለት የሚፈልገው ነገር አለው። ሶ እነዚህ ነገሮች ማውጣት የሚችለው በእንደዚህ አይነት መድረኮች ነው፣ ስፔሻሊ ከአርት ጋር ከግጥም ጋር በተገናኙ ነገሮች ማለት ነው። ያ ኮሚኒቲውም ሰርቫይቭ እንዲያደርግ ትራይቭ እንዲያደርግ አዳዲስ አይዲያዎች እንዲፈልቁ እንዲወጡ ያደርጋሉ እንደዚህ አይነት ኢንጌጅመንቶች እና እኛም እነሱን ነው የምናበረታታው።
ይሄ የመጀመሪያ ጊዜያችሁ አይመስለኝም። ከዚህ በኋላስ ባለው ጊዜ ውስጥ በተለይ ኢትዮጵያ ውስጥ ባለው ሰላምና መረጋጋትን በተመለከተ ሊሆን ይችላል በአጠቃላይ የወጣቶችን ተሳትፎ በሚጠይቁ ስራዎች ላይ ምን አይነት ስራዎችን ልታከናውኑ አስባችኋል?
አዎ፣ እንደውም አሁን በቅርቡ አንድ ህብረቃል የሚባል ፕሮግራም አለ። ህብረቃል በየአመቱ ለወርልድ ፖኤትሪ ዴይ የሚዘጋጅ ወይም ለዓለም አቀፍ የግጥም ቀን የሚዘጋጅ ፕሮግራማችን ነው እና አሁን ደርሷል እና በዚህ አመት ፎከስ የምናደርገው ህብረ ቃልን እና ህብረ ቀለማት ብለን ሁለቱን የአርት እይታዎችን አንድ ላይ አቀናብረን ለአንድ ሳምንት ሙሉ ሀገሩን ሙሉ ትሩአውት አዲስ አበባ ኢትዮጵያ እንዲከበር ለማድረግ አላማ ይዘን እንግዲህ እየተንቀሳቀሰ እንገኛለን። አሁን ድርጅታችን ያው ቅርንፉድ ሚዲያ እና ግጥም ሲጥን የሚባል አንድ ፓርትነር አለን። ከነሱ ጋር በመሆን አንድ ላይ የምናዘጋጀው ፕሮግራም ይኖራል እና እዚህ ፕሮግራም ላይ የተለያዩ በየቤታቸው የአርት ችሎታ፣ የስዕል፣ የግጥም የመሳሰሉትን ችሎታዎች ይዘው ተቀመጡ አሉ። ሰው እነሱን ለማውጣት እና ሾኬስ ለማድረግ ነው። ላስት ይር ስናዘጋጀው በጥሩ ሁኔታ ነበረ። ኢቭን ሚዲያ ሽፋን አግኝቶ ነበር፣ ቲቪዎች ላይ ተላልፎ ነበረ። ሰው ያንን አሁንም ድጋሚ አድርገ ነው ተለቅ ባለ ሁኔታ በየ በየሰፈሩ በደንብ ፕሮሞት አድርጎ ያው ቀኑን ማክበርና ስለ አርት ማውራት ነው የሚሆነው ማለት ነው ኔክስት ቀጣጭ
ከመላእክታችን በፊት የወጣቶችን ተሰጥቶ በአንድ በኩል እንዲሁም ደግሞ ለማህበረሰብ ደግሞ እጅግ ጠቃሚ የሚሆኑ መልእክቶችን ደግሞ በሌላ በኩል የሚገልጹ መድረኮች እንዲበራከቱ ምን መደረግ አለበት ብለህ ትመክራለህ?
ያው እንግዲህ እንደዚህ አይነት መድረኮች እንዲደረጉ ኦፖርቹኒቲዎች ክሬት መደረግ አለባቸው ከተለያዩ ድርጅቶች ከመንግስትም ሊሆን ይችላል። አሁን ለምሳሌ እኛ ይሄንን ነገር እናዘጋጅ ሆነውም በኤዩና በጂአይዚድ ምክንያት ነውና እንደዚህ አይነት ድርጅቶች ኢፍ ዴ ኪፕ ኦን ሰፖርት የሚያደርጉ ከሆነ እንደዚህ አይነት ኮዞችን በደንብ እየበዙ ይሄዳሉ። ኮሚኒቲውም የአርት ኮሚኒቲውም እየበዛ ጥሩ ነገርን መፍጠር እንችላለን ሀገራችን ላይ ማለት ነውና መንግስት ደግሞ አንዳንዴ ፋሲሊቴት ማድረግ እንደዚህ አይነት አሁን ለምሳሌ ይሄንን ሀገር አቀፍ ደረጃ እንኳን ብናረጋው አርት ኮምፒቲሽንና ኤግዚቢሽኑን በየሀገሩ ያሉትን ችግሮች በየሀገሩ ያሉ አርቲስቶች መግለጽ ይችላሉ ነበርና ሞር አቴንሽን ከሰጠነው ሞር አዌርነስ በእንደዚህ ወጣ ባሉ መንገዶች መፍጠር እንችላለን ላሉን ኢሹዎች ሀገራችን ውስጥም በእንደዚህ አይነት መልኩ ያው እንዲያቀው ማድረግ ሞር ችግሮቹ እንዲፈቱ ሰውም አዌር እንዲሆን ያደርጋል ብዬ ገምታለሁ።
እጅግ በጣም አመሰግናለሁ መቅደም ደረጀ። ማይ ፒስፉል ቦርደር ላይን ወይንም የኔ ሰላማዊ ድንበሮች የተሰኘውን በቅርቡ የተካሄደውን የስዕል አውደ ርዕይ ያዘጋጀው ቅርንፉድ ሚዲያ በኃላፊነት ታገለግላለህ ላጋራህን መረጃ ሁሉ በእጅጉ እናመሰግናለን።
በጣም እናመሰግናለን።
When I left and I said goodbye, did you know that I meant it? But I guess that I didn't quite realize what I was saying goodbye to. Oh, just yet. The only asphalt to pave my way, that was you. And damn it if I didn't try to do everything that I was supposed to.
ለሰነበት ከሰሞኑ በድንገተኛ የልብ ህመም ምክንያት ከዚህ ዓለም የተለየችውን በዓለም ላይ ታዋቂ የሆነው ኤልቪስ ፕሬስሊ ልጅ ሊሳ ማርሌ ፕሬስሊን አንድ ሙዚቃ ጋብዛችኋለሁ። አብረን ስላመሸን በጣም ደስ ብሎኛል። የሰላም ምሽት ይሁንላችሁ።
Not according to your bad happening. At least. But damn it if I didn't give it up. Damn good start at least to try and be. And what do I do now? Oh, no. 'Cause I'm still leaving. Somehow I'll be alright. Somehow I'll be alright. When I left, when I said goodbye, did you know that I meant it that time? Damn it if I didn't try.